በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ትላንት ማለት ከዚህ ቀደም በቁጥር 1 ቅንነት በሚል ርዕስ የጀመርነውን ትምህርት አሁን እንደገና ክፍል 2ን እንቀጥላለን። እግዚአብሔር ጊዜያችንን እንዲባርክልን እንጠልያለን። አምላካችን እግዚአብሔር ሆይ ያንተን የቅንነት ባህሪህን እንድንመስል የሚመስል የቅንነትን ባህሪ ፍጠርልን። በመንፈስ ቅዱስ ኃይል እኛን ሁላችንን የምለውጠን ቅኖች አድርገን በኢየሱስ ክርስቶስ ስም አሜን። ትላንት ማለት ቀደም ብሎ ባለው ትምህርት እንዳስተላለፍኩት በተለይ አሁን ያለውን ጠንካራውን የአሜሪካንን መንግስት ያቋቋሙት ከዛሬ 200 ዓመት በፊት የነበሩት አባቶች የሰሩት የቅንነት ስራ አሁን ላለው ትውልድና በመጨረሻም ደግሞ አገሪቱ ታላቅ አገር እንድትሆን እንደሆነ አንስተን ነበር። በተለይም ፕሬዚዳንት ጆርጅ ዋሽንግተን ያሳዩት ቅንነትና ትጋት ለህዝብ ጥቅም፣ ለሀገር ጥቅም፣ ለእግዚአብሔር ክብር ያደረጉት ዛሬ ፍሬ አፍርቶ ዛሬ አሜሪካ የምትባለው ዩናይትድ ስቴትስ ኦፍ አሜሪካ ታላቅ አገር ለመሆን ትልቅ መሰረት እንደጣለ አይተናል። እና የፕሬዚዳንት ጆርጅ ዋሽንግተን ባህሪ ሌሎችንም የኮንግረስ የሴኔት አባላትን የመጀመሪያ አገር መስራቾችን ሁሉ በእነሱ ላይ በጎ ተጽዕኖ አሳድሮ በመጨረሻም አሁን ላለው ትውልድ እጅግ በጣም ትልቅ የበረከት ምክንያት፣ የጥንካሬ ምክንያት የሆነው ነገር እንዳሳየ እንመለከታለን። እንግዲህ ይሄ በጣም ትልቅ ምሳሌነት ነው። እኔ አንዳንድ ጊዜ ሳስብ እንደነዚህ አይነት የሆኑ ሰዎች ከመሀከላችን ወጥተው ቅንነትን ለሌሎች የሚያስተላልፉ ህዝብ በቅንነት እንዲኖር፣ በፍቅር እንዲኖር፣ በአንድነት እንዲኖር የስራ ትጋትን የሚያስተምሩ ሌላ ደግሞ ጤናማ ያልሆኑ ማህበራዊ ባህሪዎችን በማስወገድ አኳያ ለህዝብ ምሳሌ የሚሆኑት ከማዕከላችን መውጣት እጅግ በጣም አስፈላጊ ነው። ያ በሚሆንበት ጊዜ ህዝቡ የሚከተል ይሆናል ማለት ነው። ይህ እንግዲህ ጠቅላላ በህዝብ አስተዳደር የሚሆን ጉዳይ ነው። እንግዲህ እነዚህ አባቶች እግዚአብሔር አምላካቸውን በመታመን መንግስታቸውን ሲመሰርቱ በእግዚአብሔር በአምላካቸው ስም ነው የመሰረቱት። መሰረታዊ መሪያቸውን መጽሐፍ ቅዱስ አደረጉ። በዚህ መሰረት መንግስት መሰረቱ። ለእግዚአብሔርም ደግሞ አደራ ሰጥተው የመሰረቱት መንግስት አሁን እያደገ መጥቶ የዓለምን ልዕልና ተረክቦ እየቀጠለ ያለ ታላቅ አገር፣ ታላቅ ህዝብ ሆኗል ማለት ነው። ለዚህ ደግሞ የጆርጅ ዋሽንግተን አስተዋጽኦና የሌሎቹም የጓደኞቹ አብረው ህገ መንግስቱንም የመጀመሪያውን ህገ መንግስት በመቀመርና ከዛ በኋላ ይህም ደግሞ እንዲተገበር መሰረት የጣሉትን በአመራር ውስጥ ገብተው የሀገሪቱን አመራር በንጽህና፣ በቅንነት፣ በፍጹም ታታሪነት ምሳሌያዊ በሆነ ሁኔታ የመሩት ሰዎች ሁኔታ ለእኛ ትልቅ ትምህርት ነው የሚሆነው። ከዚህ ትምህርት ማግኘት የምንችል ከሆነ እና ደግሞ ለማግኘት ከፈቀድን ከወሰን መማር የምንችለው ነገር ነው የሚሆነው። ታዲያ እኔ በጣም ልቤን የሚነካኝ እነዚህ በቅንነት ምሳሌ የሆኑ ሰዎች ጠቅላላ የአሜሪካን አገዛዝ፣ የአሜሪካን አስተዳደር፣ የአሜሪካ ፖለቲካ፣ የአሜሪካ የእድገት አቅጣጫ በእነዚህ በቅንነት አገሪቱን በመሩ ሰዎች በእነሱ በፈጠሩት ያንን ዱካ ተከትለው እስከ አሁንም እየተጠቀሙ እንዳሉ እና አሁን ላለው ልዕልና መሰረቱ ይሄ እንደሆነ ነው። ይሄን ያደረጉት ሰዎች ታዲያ እግዚአብሔር በሌላ በኩል ቅንነታቸውን እንዳሰበ እንመለከታለን። ለምሳሌ በምናይበት ጊዜ ጆርጅ ዋሽንግተን ዝና ፈላጊ፣ ክብር ፈላጊ አልነበረ። ፍጹም ቅንና በቅንነት ምድሪቱን አገሪቱን የሚገዛ ሰው ነበረ። በቅንነት ኃላፊነቱን ተወጥቶ መስዋዕትነትን የከፈለ ሰው ነው። ከማንም ለሀገሪቱ ህዝብ ቅድምም እንደጠቀስኩት ምሳሌ በሚሆን መንገድ ታላቅ ምሳሌነትን የተወ የቅንነት ባህሪ የታየበት ሰው ነው። በአገዛዙ በአስተዳደሩ ሌሎችን በማሳተፍ ከሌሎች ጋር የሌሎችን በመስማት አብሮ በመመካከር በጎ ነገር በመቀበል መጥፎ የሆነው ደግሞ ለሀገር የማይጠቅመውን ሐሳብ እስከመጨረሻ በመዋጋት እንደገና ደግሞ ምድሪቱ ከእንግሊዝ ነጻ እንድትወጣ የነበረውን ጦርነት በመምራት ከስምንት ዓመት በላይ በጀግንነት ጦርነቱን የመራ ታላቅ ጀግና እንደሚባለው ብሔራዊ ጀግና ወይም ደግሞ ናሽናል ሂሮ ተብሎ የሚታወቅ የዓለም ሰዎች ሁሉ የዓለም መሪዎች ሁሉ እንደምሳሌ የሚወስዱት ሰው መሆኑን እንመለከታለን። በሕይወቱ ውስጥ ያንን ጦርነቱን በድል አድራጊነት በብዙ የሚያስከፍለውን መስዋዕትነት ሁሉ በመክፈል መሆን ያለበትን ሁሉ በመሆን ዋጋ በመክፈል ያለ እረፍት ቀንና ሌሊት በመታገል ታላቁን በዓለም ልዕልና እጅግ ትልቅ ተጽዕኖ ሲያሳድር የነበረውን አብዛኛውን የዓለምን ሕዝብ ሲገዛ የነበረውን አሜሪካንንም ጨምሮ ሲገዛ የነበረውን ታላቁን የእንግሊዝን ጦር ኃይል አሸንፎ አገሪቱን ነጻ አወጣ። እንግሊዞች እንኳን ከነዚህ ሰዎች ጋር የእግዚአብሔር ሞገስ እንዳለ ሲያዩ ከዛ መቀጠል እንደማዋጣ ተረድተው ነው ከዛ በኋላ እነዚህ ሰዎች ወደ ስልጣን አካባቢ እንዲመጡ ያንን ነገር እንትን የመቀበል ነገር የመጡት። ያንን ካደረገ በኋላ ከዛ በኋላ ቀጥታ ወደ እርሻው ነው የተመለሰው። እንደገና ደግሞ የሱን ቅንነት ያዩት በአመራር ውስጥ የሱ መኖር እጅግ በጣም ወሳኝ መሆኑን ስለተረዱ ነው እሱ ሳይፈቅድ አሳምነውት እንደገና ወደ አስተዳደር ያመጡት። ከዛ ከመጣም በኋላ ምሳሌያዊ የሆነ አካሄድ ነው የሄደው ባለፈውም እንደተከስኩት ማለት ነው። የመጀመሪያ ህገ መንግስት የመጀመሪያ አሜሪካ የሚባለው መንግስት የሚመሰረትበትን እነዛ ተከፋፍለው የነበሩት ክፍለ ሀገሮች ወይም ስቴትስ ተስማምተው አብረው አንድ ጠንካራ ሀገር የሚመሰርቱበትን ይሁንታና ወደ መስማማት እንዲመጡ የሚያደርግ በዚህም ስምምነት ላይ የተመሰረተ ህገ መንግስት እንዲዋቀር የሚያደርግ አይነት ተጽዕኖ ያደረገ ሰው ነው። ከዛ በኋላ የመጀመሪያ ጊዜ ፕሬዝዳንትነትን ጊዜ በተሳካ ሁኔታ ሰራ፣ ምሳሌያዊ የሆነ አመራርን ሰጠ። ከዛ እንደገና የጀመረው ስራ እንዲቀጥል ያለ እሱ ሳይፈቅድ እንደገና ለሁለተኛ ጊዜ ተመረጠ። ለዛውማ ሶስተኛ ጊዜም ሊመርጡት ነበረ፣ በጉልበት ነው እምቢ ብሎ ከዚህ በኋላ መቀጠል ጥሩ ምሳሌ አይሆንም ብሎ ነው። ከዛ በኋላ ነው ጆን አዳምስ የሁለተኛው የአሜሪካን ፕሬዝዳንት ሆነው የተመረጡት። እንዲህ አይነት ምሳሌ ከዛ በኋላ ቀንና ሌሊት የአሜሪካን ጦር የኮንቲኔንታል አርሚ በበላይነት ሲመራ ቆይቶ ድልን ሲጎናጸፍም ቀንና ሌሊት ሰራ ነበረ። ለራሱ እኮ ለግሉ የሚጠቅመው ነገር ምንም አልነበረም ከድካም ያለፈ። ነገር ግን ለሱ እርካታ ማግኘቱ ያን አገርን ህዝብን መምራቱ በንጹህ መንገድ መምራቱ እሱ ለሱ ትልቅ ነገር ነበረ። ከዛ ደግሞ ወደ ፕሬዝዳንትነት ከመጣ በኋላ ያለ እረፍት ይሰራ ነበረ፣ ቀንና ሌሊት ይሰራ ነበረ። ሁለተኛም ጊዜ ተመረጠ። ሶስተኛ ጊዜ ሊመረስል እንዳልኩት ኢንዲያነ። ከዛ በኋላ ወደ እርሻው አሁንም ተመለሰ። ወደ እርሻው ከተመለሰ በኋላ ያ ድካም እኔ ይመስለኛል ያ ሁሉ በጣም በጤንነቱ ላይ ከፍተኛ ተጽዕኖ በሚያሳድር ሁኔታ ማለፉ ግልጽ ነው። ነገር ግን ህሊናው ንጹህና ትልቅ ታሪክ ነበር የሰራው። ነገር ግን ከዛ በኋላ በ1799 ሞተ። በተወለደ በ67 አመቱ ማለት ነው። ከዚያ በኋላ ግን የሆነው ነገር ነው የሚገርመው። የአሜሪካን ህዝብና መንግስት ያሳየው አክብሮት እሱ ብቻም አይደለም፣ ከዚያን ጊዜ ከ200 አመት በፊት ከነበረው እስካሁን ለሱ ያለው አክብሮት እንደምናየው ብዙ ዩኒቨርሲቲዎች ዋሽንግተን ዩኒቨርሲቲ ተብለው ይጠራሉ። ስቴት ሲያትል ዋሽንግተን ስቴቶች ብዙ ድርጅቶች ዋሽንግተን ጆርጅ ዋሽንግተን ወይም ዋሽንግተን ተብለው ይጠራሉ። እንግዲህ በቅንነትና በትህትና ህዝብንና እግዚአብሔርን ያገለገለ ሰው እሱ ያልጠበቀውን ሞገስና ክብር እንደሚያገኝ ነው። እሱ ክብር ባይፈልግም እግዚአብሔር የሚያጎናጽፈው ክብር አለ። እሱ ሞገስ ባይፈልግም እግዚአብሔር የሚያጎናጽፈው ለቅኖች የሚያጎናጽፈውን ሞገስ ለፕሬዚዳንት ጆርጅ ዋሽንግተን እንዳጎናጽፈው እንመለከታለን። ምናልባት በዓለም ውስጥ እጅግ ከሚከበሩ ሰዎች በዚህ በህዝብ አስተዳደር እጅግ ከሚከበሩ ሰዎች በግንባር ቀደምትነት ከሚመጡት አንደኛው ጆርጅ ዋሽንግተን ነው። ያኔ ያ ምስኪን ሰው ህይወቱን የራሱን ጥቅምና ክብር ሳይፈልግ በትህትና በፍጹም ቅንነት ያገለገለ ሰው ዛሬ እግዚአብሔር ሞገስን ከፍ አድርጎ በሱ ጊዜ ብቻ ተወስኖ የቀረ ሳይሆን ወይም በዛን ጊዜ በነበረው የአሜሪካን ህዝብ ትውልድ ሳይሆን እስካሁን ከሁለት መቶ ዓመት በኋላ እንኳን አሁንም ጠቅላላ የአሜሪካን ህዝብ የማይረሳውና የሱን ምሳሌ የሚከተሉበት ጠቅላላ አስተዳደሩ የተዋቀረበት ምሳሌ ሆኖ የሚታይበት ሞገስ እግዚአብሔር አጎናጸፈው። እግዚአብሔር ለቅኖች ሞገስን ይሰጣል። በትህትናና በቅንነት የሚመሩ ሰዎች እንደዚህ ነው። ሰው ክብር ስለፈለገ አይደለም ክብር የሚያገኘው። ክብርና ስልጣንን ጥቅምን የሚፈልጉ ሰዎች ብዙ ጊዜ አይሆንላቸውም፣ እግዚአብሔርም አይፈቅድላቸውም። ለጊዜው ሊያገኙ ይችሉ ይሆናል። ነገር ግን ከቅንነት ውጪ የሰሩ ሰዎች ነገራቸው እየተበላሸ ነው የሚሄደው እንጂ ቦግ ያለ እየተሳካ የሚሄድ ጉዳይ አይሆንም። የጆርጅ ዋሽንግተን ግን ከዚህ የተለየ ሁኔታ ነው የምናየው። እስካሁን ያሳለፍነው 2000 አመታት አሳልፈናል። በተለይ አሁን ቅርብ ጊዜ ከቅርብ አመታት በፊት የጨረስነው አንደኛው ሺህ አመት ወይም ደግሞ የሚሌኒየም የሚባለው ሰከንድ ሚሌኒየም የሚባለው ማለት ነው። የመጀመሪያ ሺህ አመት አሁን እኛም ያለን ያሳለፍነው ማለት ነው። አሁን ሶስተኛውን ሚሌኒየም ጀምረናል። በዚህ ባለፉት 1000 አመታት በዓለም ላይ በጎ ተጽዕኖ ያሳደሩ 10 ሰዎች ይመረጡ የሚል አምስት የመስፈርት ነጥቦች ተዘጋጅተው ማለት ነው። በሳይንስ ግኝት፣ በአርት፣ በሃይማኖት፣ እንደገና ደግሞ በሌሎችም በህዝብ አስተዳደር አንዳንድ ሰው ነበር የሚመረጠው። ከዚህ ውስጥ ባለፉት ሺህ አመታት ከማንም ሰው በላይ በሳይንስ ላይ ተጽዕኖ አሳደረ የሚባለው ወይም መሰረትን በመጣል ተብሎ የተመረጠ ሰው አለ። በሃይማኖት ለምሳሌ ማርቲን ሉተር የጀርመኑ ተመርጧል። በሳይንስ ጋሊሊዮ ጋሊሌ የኢጣሊያኑ ሳይንቲስት ፊዚሲስት ወይም የፊዚክስ ሊቅ አዲስ ነገርን በመፍጠር የተመረጠ አንድ ሰው አለ። እሱም የጀርመን ሰው ነው፣ ጆሃንስ ጉተንበርግ ማለት የመጀመሪያውን ይሄ ማተሚያ ማሽን የፈለሰፈ። ያ ማተሚያ ማሽን ከተፈለሰፈ በኋላ ነው በዓለም ውስጥ በብዙ ሚሊዮን የሚቆጠሩ መጽሐፍትና ሌሎች ነገሮች፣ የስነ ጽሁፍ ውጤቶች፣ የሳይንስ ውጤቶች፣ ሌሎችም ለሰው ልጅ በቀላሉ መተላለፍ የጀመሩት። እሱ በዛ አካባቢ ነው። በህዝብ አስተዳደር ብቸኛውን ቦታ በዓለም ውስጥ አንድ ቁጥር ሆኖ በዚህ ባለፉት ሺህ አመታት ባለፈው ሺህ አመት ማለት ነው፣ በሁለተኛው ሚሌኒየም ማለት ነው፣ ጆርጅ ዋሽንግተን ናቸው። የሚያስደንቅ ነው። አሁን እንኳን ከሁለት መቶ አመት በኋላ እንኳን ዝናው በሀገሩ በአሜሪካን ብቻ ሳይሆን ጠቅላላ በዓለም ሁሉ ዝናውና ክብሩ እየታየ ማንም የማይክዳውን እውቅና የሚሰጠው ሰው ሆኗል። ጆርጅ ዋሽንግተን ለህሊናው የኖረ በቅንነት የኖረ እግዚአብሔርን የሚፈራ ለህዝብ በጎን የሚያስብ ለጥቅሙ ብሎ ምንም ነገር የማያደርግ በሚያደርገው ነገር ሁሉ ለእግዚአብሔር ክብርና ለህዝብ ጥቅም የሚያደርግ ቅንነት የነበረው ሰው ስለነበረ እግዚአብሔር እሱ ከኖርበት ዘመን ከብዙ መቶ አመታት በኋላ እንኳን እግዚአብሔር እያከበረ ነው ያለው። ልክ ከእሱ ጋር ተመሳሳይ የሆነው 16ኛው የአሜሪካን ፕሬዚዳንት አብርሃም ሊንከን ነው። አብርሃም ሊንከን እንደዚሁ እግዚአብሔርን የሚፈራ ሰው ነበረ። ልክ እንደ ጆርጅ ዋሽንግተን አላማው ለህዝብ ጥቅምና ለህሊናው መልካም የሆነው ነገር ለማድረግ የቆረጠ ሰው ነበረ። በአሜሪካ የባሪያ ንግድ በተፋፋመበት ጥቁሮች በባሪያ ንግድነት በሚጨቆኑበት ጊዜ ያንን ላለመቀበል ወሰነ። እግዚአብሔር ዝቅ ካለ ቦታ ያነሳው ሰው ነው። ነገር ግን ያንን አላማው ልጆ እስከ መጨረሻ ታገለ። ይሄ ታላቁ መጻፍም የማያዘው የጥንቱ ሃይማኖት እኛ ምናውቀው የማያዘው ነገር ግን ይሄ ለምን መከተል እንዳለበት የማይገባን ጉዳይ ነው። እኔ እድሉን ባገኝ ይሄንን ነገር እኔ በብርቱ ይመታዋለሁ ሲል ብሎ ነበር። ያንን ሲል ተራ ሰው ሆኖ ነበር። እግዚአብሔር እድል ሰጣውና መጨረሻ ላይ የአሜሪካን ፕሬዝዳንት ሆኖ ተመረጠ። ሲመረጥ በጥበብና በማስተዋል በፍጹም ቆራጥነት የባሪያ ንግድ ህጋዊ በሆነ መንገድ ከአሜሪካን ምድር እንዲወገድ ትግሉን ቀጠለ። ብዙዎች ደግሞ ነጮች ይሄን ነገር እንዳይሆን የሚቃወሙ እያሉ፣ ነገር ግን እግዚአብሔር ይሄን እንዲሆን ስለፈቀደ እሱም በፕሬዝዳንትነት እንዲመረጥ። በዛ በተመረጠበት ጊዜ ደግሞ ድንቅ የሆኑ ለውጦች የሚያደርግ ነበር። የባሪያ ንግድ እንዳይኖር ህግ አውጥቶ እንደዚህ። በዚህ ሁኔታ ደግሞ የአሜሪካንንም አንድነት ለመጠበቅ ያንን የተቃውሙ የደቡቡ ክፍል የተወሰኑ ክፍለ ሀገሮች ከአሜሪካን ሊገነጠሉ ሁሉ የራሳቸውን የኮንፌዴሬሽን ስቴትስ የሚባለውን ሁሉ አቋቁመው ነበር። የአሜሪካ የእርስ በርስ ጦርነት በዛ ምክንያት ተከናወነ። በጦርነቱ ጸንቶ ተዋጋ። ለአምስት አመታት ከተዋጋ በኋላ በመጨረሻ በድል አድራጊነት ወጣ። የአሜሪካ መገነጣጠሉም አልሆነም። በመጨረሻ አንዲት አሜሪካ ያ ጆርጅ ዋሽንግተን የመሰረታው መሰረት ሳይደረመስ ቀጠለ። ከዛ በኋላ አሜሪካ ጠንካራ እንድትሆን የእርስ በርስ መጨቋቆን ወይም ደግሞ በሰው ላይ ግፍ የማይፈጸምባት ምድር እንድትሆን አብርሃም ሊንከን ባደረገው በዛ ምክንያት ይሄንን አካሄድ ያልደገፉ ሰዎች ነበር ለሁለተኛ ጊዜ ፕሬዝዳንትነት ሲመረጥ ግድያ የተደረገበት። ነገር ግን ለዚህ ለቅድ አላማው እስከ የህይወት መስዋዕትነትን እስከ መክፈል ነው የደረሰው። ለማን ብሎ አይደለም፣ እሱ ራሱ ነጭ ሰው ሆኖ ግን ለጥቁሮች። ይሄ ማለት ቅንነት ማለት ይሄ ነው። እሱ ነጭ ሆኖ ነገር ግን የጥቁሮች በዚህ መልክ መከራና የባርነትን የዝቅተኝነትን የጉስቁልና የመጨረሻ ከሰው ሰውነት ውጪ ሆነው የሚኖሩበትን ሁኔታ ባለመቀበል ለመለወጥ ወሰነ። እግዚአብሔርም ደግሞ ይህንን በእጁ ስልጣን ከሰጠው በኋላ ተገበረ። ከዛ ደግሞ እነዚህ ደግሞ ይህን ማይፈልጉት ገደሉት። ነገር ግን ከዛ በኋላ ተመልከቱ፣ አብርሃም ሊንከን በዓለም ህዝብ ሁሉ ምን ያህል ዝና እንዳለ ሁላችን እናውቃለን። እሱ ዓለምን የሚያስደምም አስደናቂ ለውጥ ነው ያደረገው። የሰው ክብርና የሰው እኩልነት እንዲረጋገጥ ማለት ነው። ቅንነት ማለት ይሄ ነው። ለእኔ ለዘሬ ብቻ ሳይሆን ፍትሐዊ የሆነውን ቅንነት ያለበትን ለራሱ የሚፈልገው ለነጮች የሚሆነው በጎ ነገር ለጥቁሮችም እንዲሆኑ ነጻ ህዝብ ሆነው እንዲቀጥሉ ነው ያደረገው። ይህ ሁኔታ እንደምናየው ታሪክን ለወጠ። ዛሬ ጥቁሮች በአሜሪካን ምድር ነጻነትን የሚጎናጸፉበት መሰረት የጣለው ያኔ ነው። አሁን እንደነ አብርሃም ጆርጅ እንደነ ጆርጅ ዋሽንግተን እጅግ ትልቅ ክብርና ዝና ያለው ሰው አንዱ ፕሬዚዳንት፣ ከአሜሪካን ፕሬዚዳንቶች አንዱ አብርሃም ሊንከን ነው። የዘመኑ ድንቅ የሆነ መሪ ነው የሚባለው፣ እግዚአብሔርን የሚፈራ ህዝብን የሚወድ የአገሩን ጥቅምና የአገሩን ክብር የሚያስጠብቅ አድሎ የማያደርገውን መሪ የሚከተል ለሁሉም ቀና የሆነው ነገር ለማድረግ ቆርጦ የተነሳ ለዚህም የህይወት መስዋዕትነትን የከፈለ እሱም አሁን ካለፈ ብዙ አመታት ብዙ መቶ አመታት አልፏል። ነገር ግን ዝናውና ክብሩ በዓለም ሁሉ እየናኘ ይኖራል። ክብርና ዝና ስለምንፈልግ አይደለም። ነገር ግን ክብርና ዝናን የሚያስመጣውን እግዚአብሔርን መፍራትና ቅንነት ያለበትን ነገር ስናደርግ እኛ ባንፈልግ እንኳን በእኛ ዘመን ብቻ ሳይሆን ምናልባት ጌታ ኢየሱስ እስኪመጣ ድረስ የእነዚህ ሰዎች ዝና በምድር ላይ እየተወራ ነው፣ ተመዝግቧል። ሊሻርም አይችልም፣ ሊደመሰስ አይችልም። እግዚአብሔር በስራው ታላቅ ነው። ቅኖችን ያከብራል። እግዚአብሔር ቅኖችን ያከብራል። በዘመናቸው ሁሉ ዝናቸው እንዲወጣ ያደርጋል። እግዚአብሔርን በቅንነታቸው የሚያከብሩ ሰዎች እግዚአብሔር ልዩ ሞገስና ክብር ይሰጣል። ይህን ለመናገር ነው። ቅድምም እንዳልኩት ከእኛ መካከልም የእንደዚህ አይነት ቅን ሰዎች በዛ ብለው ቢወጡ የእኛ ጉስቁልና ተፈውሶ ከዚህ በፊት የነበረው ሁኔታ ተለውጦ ልዩ በረከት እኮ እግዚአብሔር ለእኛ ያዘዘውን እኮ እነሆ የምናጭድበት ጊዜ በጣም በቀረበ ነበር። ስለዚህ እጥራታችንን እንመርምር በመርነ ደረጃ ያለ በአስተዳደር ያለ በስራ ሂደት ላይ ያለ በሃይማኖት የጌታ ኢየሱስ አገልጋዮች ይሁን ምን ያህል ነው ለጌታ ስራ ቅን ይሁን ነው ምን ያህል ነው ወንድሞቻችንና እህቶቻችን ለኛ የምናስበው በጎ ነገር ምን ማኝላቸው እንዲሆንም ደግሞ ስንችል ምናመቻቸው ግን በመድራችን ከፍተኛ የቅንነት ጉድለት የሚታይ በመሆኑ አንደኛ ሁላችን መጸለይ አለብን ሁለተኛ እያንዳንዳችን በየራሳችን ድርሻችንን መወጣት አለብን ይሄ አንድ የተለመደ አባባል አለ እያንዳንዱ ሰው ደጁን ቢያጸዳ ፓሪስ ውብት ይሆናል በፓሪስ የሚኖር እያንዳንዱ ሰው ደጁን ቢያጸዳ ፓሪስ ውብና ጽዱ ከተማት ይሆናል የሚባል አባባል ነው እያንዳንዱ ኢትዮጵያዊ ባለበት ቦታ ለቅንነት ቢነሳሳ የራሱንም ድርሻ ቢወጣ ከኛ ማከል በሺ በሚሊዮን የሚቆጠሩት ቅን ሰዎች ቢወጡ ምድሪቱ የምድሪቱ በረከት እጅግ በጣም በተፋጠነና እኛ ከምንጠብቀው በላይ ድንቅ ወደ በረከት በሚዛችን ላይ መፍሰስ በጀመረ ነበር ስለዚህ ቅንነትን በማጉደል ጉስቁልናችንን እያስረዘምን ያለን እኛው ራሳችን እኛ ደግሞ ወቅደ ቅንነት ካልመጣን የእግዚአብሔር በረከትን ለቅኖች ነው እንጂ ምለቀው ለተኩለኞች አይለቅም እግዚአብሔር በረከትን ጻጋን ኃይልን ብርታትን ዝናና ክብርን የሚሰጠው ለቅኖች እንጂ ቅንነት ለጎደላቸው ተንኮለኞችና የቅንነት ተቃራኒ የሆነ ስራ ለሚሰሩ ሰዎች አድርግ እንግዲህ ይሄንን ያል ወደ ይሄንን ትምህርት ስንቀጥል መጽሐፍ ቅዱስ ስለ ቅንነት ምን ይላል የሚለው ነገር ብናየው ጥሩ ነው በጣም ቆንጆ የሆነ የመልእክት ክፍል አለ መዝሙር 14 በክንፍ 15 ከአንድ እስከ አምስት ተክላላ ምዕራፉ ማለት ነው አጭር ምዕራፍ ናት እንደዚህ ይላል አቤቱ በድንኳን ውስጥ ማን ያድራል በተቀደሰውም ተራራ ማን ይኖራል በቅንነት የሚሄድ ጽድቅንም የሚያደርግ በልቡም እውነትን የሚናገር በአንደበቱ የማይሸነግል በባልንጀራው ላይ ክፋትን የማያደርግ ዘመዶቹንም የማይሰድብ ኃጢአተኛ በፊቱ የተናቀ እግዚአብሔርንም የሚፈሩትን የሚያከብር ለባልንጀራው የሚምል የማይከዳም ገንዘቡን በአራጣ የማያበድር በንጹህ ላይ መማለጃን የማይቀበል እንዲህ የሚያደርግ ለዘላለም አይታወቅም ይላል ድንቅ የሆነ ክፍል ነው መዝሙረኛው ዳዊት አቤቱ በድንኳን ውስጥ ማን ያድራል ማን ነው በእግዚአብሔር ድንኳን ውስጥ የሚያድረው በእግዚአብሔር ክብር ውስጥ የሚኖረው ማን ነው በምድርም በሰማይም የእግዚአብሔርን ክብር የሚያሸንፈው ማን ነው እኮ ነው ያለ ያለው የእግዚአብሔር ድንኳን የክብር ድንኳን ነው የእግዚአብሔር ድንኳን የሞገስ ድንኳን ነው የእግዚአብሔር ድንኳን የሰላም ድንኳን ነው የእግዚአብሔር ድንኳን የጽድቅ ድንኳን ነው የእግዚአብሔር ድንኳን የቅድስና ድንኳን ነው የእግዚአብሔር ድንኳን የፍቅር ድንኳን ነው የሰላም ድንኳን ነው የእግዚአብሔር ድንኳን የቅንነት ድንኳን ነው በዛ ውስጥ ማን ነው የሚያድረው ብሎ እኮ ነው የሚጠይቀው ዳዊት በተቀደሰው ተራራስ ማን ይኖራል በእግዚአብሔር ተራራ በማደሪያው ከእግዚአብሔር ጋር በጋራ እንዲህ ባለ ሞገስ ውስጥ ማን ይኖራል እኮ ነው ብሎ የሚጠይቀው በቅንነት የሚሄድ ይላል በመጀመሪያ ደረጃ በእግዚአብሔር ተራራ በእግዚአብሔር ድንኳን የሚያድር ማን ነው በቅንነት የሚሄድ በተቀደሰው ተራራ ማን ያድራል በቅንነት የሚሄድ በቅንነት የሚሄድ ምን ያደርጋል ይሄን ደግሞ የሚቀጥለው ጽድቅን ማድረግ ራሱ ቅንነት ነው ጽድቅን የሚያደርግ ይላል በልቡም እውነትን የሚናገር ይሄ የቅንነት መገለጫዎች ናቸው በልቡ ተንኮልና ክፋትን ሳይሆን እውነትን የሚናገር በአንደበቱ የማይሸነግል ሽንገላ የቅንነት ተቃራኒ ነው በአንደበቱ የማይሸነግል ሽንገላ ካለ ቅንነት የለም ማለት ነው በባልንጀራው ላይ ክፋትን የማያደርግ አንዱ የቅንነት መገለጫው በባልንጀራው ላይ ክፋትን የማያደርግ ይሄ ባልንጀራ ማን ነው የሚለውን ትላንት አንስተናል ማለት ባለፈው ትምህርታችን አንስተናል በባልንጀራው ላይ ክፋትን የማደርግ በሰው ልጅ ላይ ልክ አብርሃም ሊንከን እንዳደረገው ማለት ነው። በሌሎች ላይ ክፉ ነገር ሲሆን እያየ ዝም የማይል ማድረግ ባይፈጽም እንኳን ማድረግ ባይችል እንኳን በዛ ሐሳብ የማይስማማ ቀጥሎ ደግሞ ዘመዶቹንም የማይሰድብ ይላል። ይቅርታ አሁን ይሄን ዘመዶችን የማይሰድብ የሚለውን ከመዳሰሴ በፊት በባልንጀራው ክፋትን የማያደርግ ማለት የሰው ልጅ ባልንጀራችን ነው። አንደኛ በጌታ ወንድማችንና እህታችን አጠገባችን ያሉት ባልንጀሮቻችን ናቸው። ሁለተኛ የሰው ዘር ማንም ይሁን ማንም በማንም ላይ ክፋትና ተንኮል እንድንሰራ አልተፈቀደልንም። ኢየሱስ ለዓለም የሞተው ለሁላችንም ነው፣ ለዳነውም ላልዳነውም ነው። ግን የመረጡትና የመረጡት ድነዋል፣ እርሱን ይቅር የተቀበሉት ማለት ነው። ስለዚህ በባልንጀራው ላይ ክፋትን የማደርግ ስል የሰው ልጅ በማንም ላይ በራሴ ስጋ ዘመዴ፣ በወንድሜ፣ በእህቴ፣ ከዛም ወንድም እህት በሆነው በአገሬ ልጅ በአገር ልጅ ባልሆነው ውጭ ፈረንጅም ኤሽን ማንም ይሁን በማንም ላይ በሰው ልጅ አይ እኛ በጎ ነገር ብንችል እንድናደርግ እንጂ ክፋትን እንድናደርግ አልተፈቀደም። ክፋትን የምናደርግ ከሆነ ተንኮል ነው፣ ቅንነት የለም ማለት ነው። ሁለተኛው ደግሞ ዘመዶችን የማይሰድብ ይሄ የሰው ልጅ ያለ አግባብ ቤተሰቦችንም የማይሰድብ ለእነሱ የማይገባውን ጥንቃቄ የሚገባውን ጥንቃቄ የሚያደርግ ማለት ነው። ለዘመዶቹ የሚገባውን ጥንቃቄ እነሱን የማያመናጭቅ ሞራላቸውን የማይነካ ሲችል ለመርዳት የሚችለውን የሚያደርግ ማለት ነው። ይሄ ራሱ ቅንነት ነው። ሶስተኛው ደግሞ ኃጢአተኛ በፊቱ የተናቀ ቅን ስንሆን ኃጢአተኛ ቅን በሚሆንበት ጊዜ ኃጢአት የሚሰሩትን ሰዎች እንቃለን። ኃጢአተኛ በእኛ ፊት የተናቀ ነው የሚሆነው፣ ሞገስ የለው። ግን ቅንነት ከሌለ ለእኛ ጥቅም ያመጣሉ ብለን የምናስብ ከሆነ ክፉ ከሚሰሩ ሰዎች ጋር እንስማማለን። ይህ አንደኛ በእግዚአብሔር ፊት ያለንን ሞገሳችንን የሚገፍ ይሆናል። ኃጢአተኛ በፊቱ የተናቀ ክፉን የሚሰራ ተንኮለኛ፣ ሀሜተኛ፣ አሰናካይ፣ ጨቋኝ እነዚህ ክፉን የሚሰሩ ኃጢአትን የሚሰሩት ሁሉ በፊቱ የተናቀ። ሌላው ደግሞ ቅንነት የሚታይበት ሰው ማን ነው? አራተኛ እግዚአብሔርን የሚፈሩትን የሚያከብር። ቅን የሆነ ሰው በጎ የሚያደርገውን ያከብራል፣ ክፉ የሚያደርገውን ይንቃል። እግዚአብሔርን የሚፈሩትን የሚያከብር ነው ቅን ሰው። እግዚአብሔርን የሚፈሩትን የሚያከብር ኃጢአተኛን የሚንቅ ስራውን የሚንቅ በስራው የማይተባበር እግዚአብሔርን የሚያከብር እግዚአብሔርን የሚፈሩትን የሚያከብር ከነሱ ጋር ደግሞ በበጎ ስራቸው የሚተባበር። ብዙ ጊዜ ግን ኃጢአተኛ ስናጸድቅና ጻድቁን ስናሰናክል እንገኛለን። ክፉ እንደሚሰራ መጽሐፍ ቅዱሳችን አጥርቶ የሚነግረንን ህሊናችን እየመሰከረልን ጥቅም እናገኛለን እያል ከዛ በኋላ ክፉ ከሚሰሩት ጋር እየተባበርን የራሳችንን ጸጋ እየተገፈፍን እንገኛለን። በእግዚአብሔር ዘንድ አጸያፊ ነው። አንዱ ትልቁ የቅንነት ጉድለት የሚታየው እዛ ነው። ከኃጢአተኛ ጋር የሚስማማ ሰው ቅን አይደለም ማለት ነው። ጻድቁን የሚሰድብ ቅን አይደለም ማለት ነው። ኃጢአተኛውን የሚያጸድቅ ቅን አይደለም ማለት ነው። ጻድቁን የሚኮንን ቅን አይደለም ማለት ነው። ያንን በምናደርግበት ጊዜ ችግር አለ ማለት ነው። በአካሄዳችን ላይ የእግዚአብሔር ቃል እንደምናገረው ኃጢአትን የሚሰራ ራሱ የሚሰራ ብቻ ሳይሆን ከሚሰሩትም ጋር የሚስማማ ኃጢአተኛ እንደሆነ ይናገራል በኢሳያስ መጽሐፍ። ስለዚህ ኃጢአተኛ በፊቱ የተናቀ እግዚአብሔርን የሚፈሩትን የሚያከብር። ሌላው ስድስተኛ ለባልንጀራው የሚምል የማይከዳ፣ ሊረዳ አንድ ነገር ሊያደርግ አስቦ ከማለ የሚፈጽም። የማይችል መሆኑን ካወቀ መማል የለበትም ማለት ነው። ይህም ቅን ሰው ነው። ቅን ሰው ወላዋይና በየጊዜው አቋሙን የሚለዋውጥ የሚዘላብድ የሚዋሽ አይሆንም። የሚዋሽ ሰው ቅን አይደለም፣ አታላይ አስመሳይ ቅን አይደለም ማለት ነው። ገንዘቡን በአራጣ የማያበድር ይሄ ደግሞ ለጥቅም እያለ መቼም ገንዘብን በአራጣ የሚያበድር ሰው ማን ነው? ገንዘብ ያለው ሰው ነው። የሚበደር ደግሞ ማን ነው? ችግረኛ ሰው ነው። ይሄ ምናልባት ሚሊዮነርም ሊሆን ይችላል፣ ብዙ ገንዘብ ሀብት ያለው ሊሆን ይችላል። በአራጣ ከሚያበድር ለተቸገረው ሰው ብችል በነጻ ቢረዳ በረከቱ ለሱ ነው። ቅን ሰው በችግረኛው ችግር ትርፍ የሚያገኝ አይሆንም። ችግረኛን የሚረዳ ካበደረም ደግሞ ባራጣ ሳይሆን ችግሩን ከተወጣ በኋላ ገንዘቡ ቢመለስ እንደዛ የሚፈቅድ ማለት ነው። ዛሬ ለገንዘብ ጥቅም ይያልኛ ማናረጋው ነገር የለም። ባሁኑ ዘመን በቅዱሳን ሁሉ ዘንድ ምናልባት ይሄ ነገር የተሳሳተ ነገር ሊሆን ይችላል። የትም ፍጩ ዶክተር አንቲ ምንም አርግና ብቻ ገንዘብ ሰብስብ ይሄ አይሰራም። ይሄ ቅንነት ያለው መንፈሳዊ አካሄድ አይደለም። እኛ በትጋት በመስራት ብዙ ሚሊዮን ቢሊዮን ገንዘብ ብንሰበስብ እግዚአብሔር አይቃወምም። እግዚአብሔር ሀብትን አይቃወምም። ግን ሀብቱ የሚሰበሰብበት መንገድ እንዴት ነው የሚለው ነገር በእግዚአብሔር ዘንድ ትልቅ ትኩረት የሚያገኝ ነው የሚሆነው። ሀብት ማግኘት የሚገባን ደክመን ለፍተን ጥረን ግረን እንጂ ኃጢአት ባለበት መንገድ ማግኘት የለብንም።